የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምሰምታችኋል ያልን የተለመደውን ያክብሮት ሰላምታችንን ያስቀደም የዛሬ ጥቅምት 12 ቀን 2010 ዓመተ ምህረት ወይንም እንደ አውሮፓውያን አቆጣጠር የኦክቶበር 22 2017 ቅንብራችንን ይዘን ቀርበናል። በቅድሚያ አጭር ማስተዋቂያ ይኖረናል። ውድ አድማጮቻችን የሚቀጥለው ሳምንት ስርጭታችን እስከዛሬ ለትረስ ከመናስተላልፍበት ሰዓት 1 ሰዓት ቀድመን የምንጀምር መሆኑን ከወዲሁ እንገልጻለን። የአውሮፓ የክረምት ሰዓት አቆጣጠር የሚጀምረው የፊታችን ቅዳሜ ለእሁድ አጥቢያ በመሆኑ የሰዓት ለውጥ ይደረጋል። ይህን ካልኩ በኋላ የዕለቱ ፕሮግራማችን እንደሚቀጥለው ይቀርባል። የስርጭታችን የመጀመሪያው ክፍል ቃለ መጠይቅ ይሆናል። ለውይይቱ የጋበዝናቸውን እንግዳ ወደ ኋላ ላይ እናስተዋውቃለን። ከቃለ መጠይቁ በኋላም የሳምንቱ ዋና ዋና ዜናዎች ይደመጣሉ። በመጨረሻም የኢትዮጵያ አንድነት ሬዲዮ ሳምንታዊ መልእክቱን ከተደመጠ በኋላ የስርጭታችን ጊዜ ይጠናቀቃል። አድማጮቻችን የስርጭታችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም የዕለቱን ስርጭት አሁን ጀምረናል።
ልዩ የቃለ መጠይቅ ዝግጅት በዚህ በዛሬው ምሽት ዝግጅት በተለያዩ መስኮች በኢትዮጵያ ጉዳይ ምርምር አድርገናል። ስለ ኢትዮጵያ እናውቃለን። ኢትዮጵያ ውስጥ ኑረናል። የሀገሪቱን ቋንቋና ባህሎች ተማንም ማላነሰ እናውቃለን። በተለያዩ የትምህርት ዘርፎችም በመሰልጠን ተግባራችንን አስመስክረናል። ወዘተ ይያሉ ስለ ኢትዮጵያ ቱፍታዊ ባህልና ታሪክ የህይወትና የሥራ እንቅስቃሴ ሁኔታና ይዞታ ተነሱ በላይ ባለቤትና ባለሙያ እንደሌለ በማስመሰል ራሳቸውን በማስተዋወቅና ራሳቸውን በመካብ ስለሚፈጽሙት አስነዋሪ ተግባርና የመሰሪ ጠባይ የውጭ አገር ተወላጅ ዜጎችና የሥራ ውጤት እያሉ ስለሚያቀርቡት የስርቆትና ተገቢ ያልሆነ ሥራ ለመግለጽና ግንዛቤ ለማስጨበጥ አንድ ተቃሚ ቃለ መጠይቅ ለአድማጮቻችን ይዘን ቀርበናል። የዝግጅታችን አስተያየት የሚያተኩረው አንድ ሩዶልፍ ሞልቨር በተባለ የኖርዌይ ተወላጅና ዜጋ ላይ ነው። ይህ ሰው በኢትዮጵያ የስነ ጽሑፍ ሥራና ምርምር ለንደን ተሚገኘው የኦሪየንታል እና የአፍሪካ ጥናት ማዕከል ወይም ስኩል ኦፍ ኦሪየንታል እና አፍሪካን ስታዲስ በ1970ዎቹ ውስጥ በኢትዮጵያን የደራሲዎች ሥራ ላይ ጥናት አድርጎ በኢትዮጵያ የሥነ ጽሑፍ ሙያ የፒኤችዲ ወይም የዶክተር ማዕረግ የተቸረው ሰው ነው። ግለሰቡ የአማርኛም ሆነ ሌላ የኢትዮጵያ ቋንቋ በጽሑፉም ሆነ በንግግር እንደማይችል የዚህ ጽሑፍ አንባቢ ያውቃል። ለአድማጮችም ተጨማሪ ግንዛቤ እንዲረዳ ለዚሁ ባለሙያ ተብየው የፍልስፍና ማዕረግ ሥራውን የቸረው በቀድሞ የእንግሊዝ የቅኝ ግዛት አስተዳዳሪዎች የኮሎኒ ገዢዎች አማካይነት የተቋቋመው ተዚህ በላይ የተጠቀሰው የለንደን ዩኒቨርሲቲ ቅርንጫፍ መሆኑን መግለጽ ተገቢ ይመስላል። ይሄ የእርሳችን ዋና የሆነው ሩዶልፍ ሞልቨር የተባለው ሰው ወደ ኢትዮጵያ ለመጀመሪያ ጊዜ የተጓዘው በኢትዮጵያ ውስጥ በ1960ዎቹ ዓመተ ምህረት በወቅቱ በነበረው የቀዳማዊ ኃይለ ሥላሴ መንግሥትና በዓለም አቀፍ የሉተራን ሃይማኖት ድርጅት ስምምነት መሠረት የምሥራች የሬዲዮ ድምፅ ወይም ሬዲዮ ቮይስ ኦፍ ዘ ጎስፐል በሚል ስም በዓለም አቀፍ ደረጃ የሬዲዮ ስርጭት አገልግሎት በእንግሊዝኛ ቋንቋ ዝግጅት ክፍል ውስጥ በኖርዌይ መንግሥት አማካይነት ተልኮ እና ተቀጥሮ ለመስራት ነበር። በዚሁ የሬዲዮ አገልግሎት ሥራውን ተከናወነ በኋላም በዛኑ ወቅት ታዲስ አበባ ወጣ ብሎ በሚገኘው ደብረዘይት ከተማ ተቋቁሞ በነበረው የሉተራን ሚሽዮን ሁለተኛ ደረጃ ትምህርት ቤት በእንግሊዝኛ መምህርነት በመቀጠር ለተወሰኑ ዓመታት በኢትዮጵያ አገልግሎት መስጠቱ ይታወሳል። ይሄው ሞልቨር የተባለው ሰው ተድኅረ ማዕረግ የፒኤችዲ ተብዬ ዲግሪ በኋላም ለዚሁ ሥራው የተጠቀመበትን ጽሑፍ የኢትዮጵያን ደራሲያን ሥራዎችን በማስመልከት በእንግሊዝኛ ቋንቋ አንድ ጥቅሙ እጅግ ያልጎድላ መጽሐፍ አሳትሞ ለገበያ ማቅረቡ የሚታወስ ነው። ተዚህ መጽሐፍም ቀጥሎ ለብዙ ጊዜ ተተሰወረ በኋላ የዚህ ምሽት ዋና ራሳችን የሆነውን በክቡራቶ ሐዲስ ዓለማየሁ የታወቁ የኢትዮጵያ ታላቅ አርበኛ ደራሲ ዲፕሎማት የስነ ጽሑፍ ግዙፍ ሰው ሚኒስትር አምባሳደርና የሕግ መወሰኛ ምክር ቤት አባል የነበሩትን የታወቁ ሰው መጽሐፍ በተለይ የታወቀውንና በኢትዮጵያውያንና በዓለም ህብረተሰብ የተደነቀውን በአማርኛ የተጻፈውን ፍቅር እስተ መቃብር መጽሐፍ እሳቸውንም ሆነ የህትመት ፈቃድ ወራሾች ወይም የኮፒራይት ወራሾችን ምክር ሳይጠይቅና ፈቃድ ሳያገኝ በማናናለብኝነት መጽሐፉን ፍቅር እስተ መቃብርን ተአማርኛ ወደ ኖርዌጂያን ቋንቋ በመተርጎም እሱና ወኪሉ እንዲሁም አሳታሚው ድርጅት የኮፒራይት ወይም የህትመት ፈቃድ ባለቤትና መብት ሳይኖራቸው ገበያ በማቅረብ የማይገባቸውን ስምና ተገቢም ያልሆነ የገቢ ምንጭ እየሰበሰቡበት ይገኛሉ። የዚህም ምሽት የዚህ ልዩ የቃል ምልልስና የውጊት ዝግጅት እንዲከናወን የተፈለገው የውያኔ የቡችላ መንግስት ኢትዮጵያ ላይ በስልጣን ተተፈነጠጠ በኋላ በሀገራችን ሉዓላዊነት ሰባዊ መብት ማህበራዊ ፖለቲካዊና ኢኮኖሚያዊ ዘርፎች አልፎ በተለያዩ የዓለም አቀፍ ህግና ደንቦች የሚከበሩትን መሰረታዊ የሆነ የአምሮና የግል መብቶችን ስርዓት በመጣስ በንቀትና ድንቁርና በተመላበት መንፈስ የሚደረገውን ዘረፋ ለአድማጮቻችን ለመግለጽና አስፈላጊ እርምጃዎችን በጋራ ለመውሰድ የሚደረገውን እንቅስቃሴ ለማበረታታት መሆኑን እንገልጻለን። ይህ ጉዳይም ተዚህ ቃለ ምልልስና የውይይት መድረክ አልፎ ጄኔቭ ተሚገኘው የዓለም አቀፍ የአምሮ ሀብት ድርጅት ኢንተርናሽናል ኢንተሌክቹዋል ፕሮፐርቲ ኦርጋናይዜሽን በኦስሎ የሚገኘው የዓለም የጋዜጠኞች ጽፈት ቤት ፔን ኢንተርናሽናል እና ሌሎችም የመንግስትና መንግስታዊ ያልሆኑ የሰብአዊ መብት ተከራካሪና ጠባቂዎች ነገሩን ተረድተው ተገቢውን ክትትል እና መከላከያ እንዲወስዱበት ማስገንዘብና ማሳሰብም ተገቢ መሆኑን እንገልጻለን። አድማጮቻችን ይህንኑ ጉዳይ ለአድማጮች ለመግለጽና ስለ ጉዳዩም ሁኔታና ሂደት ለማስረዳት የክቡር አቶ ሐዲስ ዓለማየሁን የሥራ ውጤቶች ባለቤትነት ህጋዊ በሆነ ውርስ ያገኙት በስቶክሆልም ስዊድን ነዋሪ የሆኑት አቶ ስዩም ሐዲስ ጉዳዩን እንዲያስረዱ ባቀረብንላቸው ጥሪ መሰረት ጥሪያችንን አክብረው እዚሁ የሬዲዮ ጣቢያ ስርጭት ክፍል በመገኘታቸው ስቶክሆልም በሚገኘው የአንድነት ሬዲዮ ጣቢያ የዝግጅት አባሎች ስም ምስጋናችንን ለማቅረብ እንወዳለን። ቃለ ምልልሱና ውይይቱም ተዚህ ቀጥሎ ይቀርባል።
አርማጮቻችን አሁን በመግቢያችን ላይ እንደተከስነው ወደ ውይይታችን ሻገራለን የእንግዳችን አሁን በስቱዲዮ ውስጥ ይገኛሉ ከኛ ጋር ተናስተኛ ተዋዲስ አለማየው ይቅርታቶ ሲይም አዲስ ይቅርታ በጣም ይቅርታ ይቅርታ ሲይም እንግዲህ አንተ ያልኩል ጠይቅ መሰለኝ እና በውይይታችን እንግዲህ ለውይይታችን መነሻ የሚሆን አቶ አንጉሱ አንተን ዘገባ አቅርቦልናል። እስቲ ለአድማጮቻችን ትንሽ ሰፋ ያለ ዕውቀት ሊኖራቸው አቶ ሀዲስ አለማየሁ አርበኛ ደራሲ ታወቁ በብሊግሪዩ ሙያም ተከበረ ስራ ይሰሩ ነበሩ ነፍሳቸው ይማርና ምን ስንት መጽሐፍ ጽፈዋል በህይወት ዘመናቸው እነሱን እስቲ ለመንደርደሪያ ያህል ብትሰጣን።
ይሄን ድል ስለሰጣችሁኝ በጣም አመሰግናለሁ። በእንግዲህ የታተሙ መጽሐፎች 8 ናቸው። መጀመሪያ የታተመው የትምህርትና የተማር ቤት ትርጉም በ1948 ነው። በከዛ ተረት ተረት የመሰረት የሚል ጽፈዋል። በኋላ ፍቅር እስከ መቃብር በ1958 ኢትዮጵያ ምን አይነት አስተዳደር ያስፈልጋታል 1966 መሰለኝ 65-66 ወንጀለኛው ዳኛ የልምዣት ተረት ተረት የመሰረት ክፍል 2 በመጨረሻም ትዝታ የሚለውን አወጣዋል።
በጣም ብዙ መጽሐፎች ናቸው ተጠማቸው በእነዚህ ዘመናቸው። ከነጻ መጽሐፎች ውስጥ ስንቶቹ ናቸው በውጭ ሀገር ቋንቋ ለንባብ የበቁ የተተረጎሙ አሉ ከነዚህ ውስጥ?
አዎ ተተርጉሞ ለንባብ የበቃ እንግዲህ እስካሁን በዕብራይስጥ እና በኖርዌጂያን ነው። አሁን የፈረንሳይኛውና የእንግሊዘኛው በቅርቡ ይወጣል ብለን ተስፋ እናደርግ። ምክንያቱም ፈቃድ ጠይቀዋል። በኔ በኩል እንግዲህ ፈቃድንም ሰጥቻለሁ እና እነሱ ለህትመት እየጠበቁ ናቸው። እርግጥ የእንግሊዘኛው የተለያየ ትርጉም አለ። ግን አሁን ፈቃድ የተጠየቀው ፀሐይ ማተሚያ ድርጅት አቶ ወንድሙ እሱ የጠየቀው ፕሮፌሰር አፕሊያርድ ነው። ዴቪድ አፕሊያርድ የተረጎሙትን እንትን ነው።
አይ መልካም። እስቲ እንግዲህ ወደ ዋናው ጉዳያችን እንድና ይሄ ከዚህ ሁሉ ከተጠቀሱ መጽሐፎች ውስጥ ፍቅር እስከ መቃብር ነው እንግዲህ ኢትዮጵያን አንድ ቢያንስ የ60ዎቹ 70ዎቹ ከዛ በኋላ 80ው መስለኛል ተማሪዎችን በመኮትኮት የትምህርት ቤትም የስነ ጽሑፍ ትምህርት መማሪያ ሆኖ ሁላችንም በፍቅር በጣም በጥሞና ስናነብ የነበረ እንትን ነውና አሁን በአለም አቀፍ ደረጃ እንግዲህ መድረክ ካገኘ እንግዲህ አሁን ከደማቶ ንጉሱ እንዳነበበው ነው የኖር ይሄ የኖርጃኑ አለ እናንተ ፈቃድ ወራሾች አላችሁ ይሄን ባለቤትነት አላችሁ እናንተ ፈቃድ ሳይገኝ እንዴት መጽሐፉን አሳትሞ ለመሸጥ በቃ ምን እንዴት ተጀመረ አሁን ያለበት ሁኔታ ምንድነው እሱን እስቲ ብታስረዳ ላዝማችሁ።
አዎ እንግዲህ መጀመሪያ በ13 ዲሴምበር 2013 ላይ አቶ ሞልቨር ደብዳቤ ጻፉልኝ። መጽሐፉን ለመተርጎም ተጠይቄያለሁ እና መጽሐፉን ልተረጉመው ነው ስለዚህ ወራሾች እነማን ናቸው ብለው ጻፉልኝ። እኔም በነጋታው መልስ ሰጠኋቸው። እኔና ወይዘሮ ጽጌረዳ የምትባላለች ሁለታችንን ብዬ መልስ ሰጠኋቸው። ከዛ ይሄን ሰን ምን እንዳገኘት ነገሩኝ ጻፉልኝ። እና ከሶስት ወር በኋላ እንደገና መልሼ እንዴት ነው እንትን ትርጉሙ እንዴት እየሄደ ነው ግን ከመተርጎሙና በኋላ ደግሞ ሌላ አለመግባባት እንዳይመጣ የህትመት ውል መዋዋል አለብን አልኳቸው። መጀመሪያም ጽፌላቸው ነበር። ከዛ እሳቸው አሳታሚውን አቶ ጉናርን ጻፍለታሉኝ ለእሳቸውም ጻፉኝ አቶ ጉናርን። እና በዚህ ሁኔታ ያለ ከዛ በኋላ ብዙ ጊዜ ጽፌላቸዋለሁ። ከዛ እንግዲህ ይሄ 2013 ነው የነበረው። 2015 ጃንዋሪ ላይ መጽሐፉ ታትሞ መውጣቱን አንድ ጓደኛዬ ከጀርመን ጻፈልኝ እና ወዲያው ለአቶ ሞልቨር ጻፍኩላቸው። የሰማሁት ነገር እውነት ነው ወይ ይቅርታ የሰማሁት ነገር እውነት ነው ወይ? መጽሐፉ ታትሞ ወጣል ወይ አልኳቸው። ስላቸው አዎ መጽሐፉ ታትሞ ወጣል፣ አቶ ጉናርን አናግረው አሉኝ። እንት ጻፍለት አሉኝ። ለአቶ ጉናርም ጻፍኩኝ። ግን እንግዲህ ይሄ ከመጀመሪያው ጀምሮ ከሁለት ዓመት በኋላ ነው አትሞ ያወጡት። ለአቶ ጉናር ጻፍኩኝ። አቶ ጉናርም ሆነ እሳቸው መልስ መስጠት አቆሙ። ደጋግሜ ጻፍኩ አቆሙ። ኦልሞስት ከስምንት ወር ነው ከሰባት ወር በኋላ አቶ ጉናር እንግዲህ አሳታሚው ናቸው ጻፉልኝ። እሳቸው ሲጽፉ ምን ይላሉ? ወራሾቹን ስላላገኘን ባለቤት እንደሌለው መጽሐፍ ወስደን አትሚዋለሁ አሉ። እንግዲህ የሚገርመው ከዛ በፊት እኮ ደብዳቤ መልሰውልኛል። ደብዳቤ መመለስን ብቻ ሳይሆን ያንተን መጽሐፎችም ያንተን ስራዎችን ተረቶች አንድ ሁለት አትሜ ነበረ፣ እነሱን ሁሉ ላትምል ፈቃደኛ ነኝ ፈልጋለሁ ብለው ነበር። እና አሁን ወራሾቹን ማግኘት አልቻልኩም የሚል በጣም እንትን ያለ ጻፉልኝ። ኦኬ፣ ቢሆንም ዋናው መጽሐፉ መታተሙ ነው። መጽሐፉ የኢትዮጵያን ስነ ጽሑፍም ያስተዋውቃል፣ በዚያ ላይ ደግሞ የአባቴንም ስም ያስጠራል። ስለዚህ መጽሐፉ መታተሙ ነው ዋናው። የሆነ ሆኖ አሁንም የህትመት ውል መዋዋል አለብን አልኳቸው። ከዛ እንደገና ጠፉ እና ደጋግሜ ጻፍኩኝ፣ ለእሳቸውም ለአቶ ሞልቬርም ጻፍኩኝ። በመጨረሻ በጁን 2016 ኦልሞስት ከአንድ ዓመት በኋላ በለው ከአንድ ዓመት በኋላ ማስጠንቀቂያ ጻፉኝ። አይ እናንተ ውል ትወዋሉ አትፈልጉም እ እና ይህ ማን የህትመት ውል ማንዋዋል ከሆነ ወደ በህግ በኩል ይሄዳለሁ አልኩኝ። በህግ በኩል ይሄዳለሁ ስል አቶ ሞልቬር ምን ብለው ጻፉልኝ? ምክር አዘል ደብዳቤ። ኢትዮጵያ የበርን ዓለም አቀፍ ስምምነት ስላልፈረመች በህግ ምንም አይነት ከለላ የለህም እና መጽሐፉ የተጻፈው ኢትዮጵያ ነው፣ የታተመው ተተርጉሞ የታተመው ኖርዌይ ነው፣ በኖርዌይ ነው። ስለዚህ ምንም አይነት የህግ ከለላ ሊኖርህ ስለማይችል ብትቶ ይሻላል አሉኝ። እና በህግ ባትጠይቅ ይሻላል፣ ባትሄድ ይሻላል አሉኝ። እና እኔም ስለ ምክሩ አመሰግናለሁ ብዬ ከዛ በኋላ ለእሳቸው አልጻፉም። አቶ ጉናርን ይሄ የመጨረሻ ማስጠንቀቂያ ነው የሰጠው፣ የስምምነት ውል ብንፈርም ይሻላል፣ ካልፈረምን ግን ለጠበቃ ሰጠዋለሁ አልኩት። እሱ አንድ የስምምነት ውል ላከልኝ ዝም ብሎ እሱን አየይዤ ለጠበቃ ሰጠሁኝ። እንግዲህ ጁላይ 2016 ሰጠሁኝ። እንግዲህ ከዛ ጀምሮ እስካሁን ድረስ ከጠበቃዬ ጋራ ጠበቃዬ ብዙ ጊዜ ትጽፋለች፣ ምን ትላለች፣ አይመልስም። በዚህ አይነት ነው ያለ ነው ማለት ነው። ያው ለጠበቃ ከፍላለሁ ከኪሴ። እና የሚመስለኝ ምንድን ነው ሲሰለችና ሲደክመው ይተዋል ነው።
ይሄ ማን ነው ሰውየው? ሩዶልፍ ሞልቨር ምሁራን ነው ተብሏል። እና ፒኤችዲውንም በዚህ በኢትዮጵያ ስነ ጽሁፍ እንትን ነሱና ቢያንስ ቢያንስ ምሁራን ኤቲክ መኖር አለበትና በዚህም ጉዳይ ላይ ትንሽ ተጠያቂነት ነበረበትና ገንዘቡ የመጽሐፉ ብዛት ስንት ነው የታተመው ነው የተባለው? በምንስ ያህል እየተሸጠ ነው?
አንድ ጊዜ ያየሁት ወደ 7-800 ብር ነው መሰለኝ ያየሁት። እርግጠኛ አይደለሁም።
ብዛቱ ግን አይታወቅም።
ብዛቱንም እኮ ለማወቅ ከነሱ ጋር ይሄን ያህል አትመናል በዚህ ማለት ነበረባቸው። መሆን የነበረበት ምንድን ነው? መጀመሪያ ህትመት ከመጀመራቸው በፊት የህትመት ውል ከወራሾቹ ጋር እንትን ማለት ነበረባቸው። አለበለዚያ የወራሾቹን መብት መጣስ ነው። እኔ ደግሞ እስከ ዛሬ የጠየቅኩት መብቴን ጥሳቸዋል እኮ አይደለም። አትሊስት መጽሐፉ ከታተመን በኋላ ቢሆን የህትመት ውል እንዋዋል ህጋዊ እናድርገው ነው።
ተገቢ ጥያቄ ነው ጥያቄው ግን እነሱ እንግዲህ ያው እንደልባቸው ለመስራት የፈለጉት እንግዲህ የዚህ የነጮች በላይነትም ሊኖርበት ይችላል በዚህ ላይ ይሄ በርሊን የሚለው የዓለም አቀፍ የደራሲያኖች ጉዳይ ማለት ስምምነት እንትን ወያኔ መቼም ሊፈርም አይችልም እና ምን ያህል ተጽዕኖ ሊያደርግ ይችላል አሁን በተጀመረው እንትን ላይ
ምን እሱ የደራሲያን ማህበርን እዚህ አነጋግሬ ነበረ ሌሎችንም እንደዚህ እነሱ ምንት ምንድነው የአንድ ሀገር የተባበሩት መንግስታት ማህበር አባል ሲሆን አንድ ሀገር በዛውም ይሄ ኢንተርኔት ምንድነው ወርልድ ትሬድ ሴንተር እንትን አባል ይሆናል የዓለም የንግድ እንትኖች ማዕከል አባል ይሆናል ያ ደግሞ የዚህ የበርን ኢንተርናሽናል እንትኑን የኢንተሌክቹዋል ፕሮፐርቲ እንትኑን ያጠቃልላል ስለዚህ በተዘዋዋሪ መንገድ ኢትዮጵያም የዚህ ባትፈርምም የዚህ የበርን ዓለም አቀፍ እንትኑ አባል ነች ማለት ነው በዛ ላይ ደግሞ ሞራልም ቢሆን እኮ የአንድ ሀገር ድርሰት ወስደህ ሌላ ሀገር ተርጉማ እንትን አትልም እና ይሄ ምንድነው በህይወት ያሉትንም በህይወት የሌሉትንም የኢትዮጵያን ደራሲያንን ስራ አመጣህ እዚህ ተርጉማ መሸት ይችላልህ እኮ ማለታቸው ነው እንደ ኖርዌይ እንደ ሞልቬር እና እንደ ቶጉናር እንትን አይ አትሊስት ነውር ይመስለኛል
በደም አው ትክክል ነው ህጋዊ ነገር ቢኖር ኖሮ ራሱ መንግስት ኢትዮጵያ ምንለው መንግስት ቢኖር ኖሮ ይሄንን በእነቱ በቅጣት መልክ እንትን ሊያስከብር ይገባው ነበር አሁን እንግዲህ ወደ ወራሾቹ ነው የተሸጋገረው ሐላፊነቱን እና ብዙ ድካም ያረክ እንደሆነ ይገባኛል ይሄንን በሚመለከት ግን የፍቅር እስከ መቃብርን በዚህ ብቻ በውጭ ዓለም ብቻ ሳይሆን ኢትዮጵያ ውስጥ ችግር የገጠመው ይመስለኛል በተለያየ መልክ እያሳተሙ የሚሸጡ አሉ እናንተን ሳይማክሩ ከወራሾች ከባለቤት ካላቸው የህትመቱ ለመጽሐፉ ውርስ ያላቸው እነሱን ሳይማክሩ እናንተ ሳይማክሩ እንደሚሰሩ ነውና በዚህስ በኩል ያለው አሁን በተለይም በቅርቡ ባለፈው ሜይ ነው ይመስለኛል በእሳት የቴሌቪዥን እንትን ስርጭት ላይ ይሄን ጉዳይ የፕሮግራሙ አቀናባሪዎች መጻፉ 500 ሺህ ያህል መጻፍ በሜጋ እንትን ተጥሞ ተበትኗል ተሽጧል የሚል ውይይት አድርገውበታል እሱ በመረጃ ያለ ነገር ስለሆነ ውይይታቸውና ምንድነው ይሄ በመጻፉ ላይ ያለው ርብርቦሽ ምንድነው ጥቅም ስለሚያስገኝ ነው ወይስ ትምርታዊ ነገሩ ከሌሎች መጻፎች ሁሉ በለጠ ነው በመገኘቱ ነው
መጻፉ ተወዳጅ ሆናል መቼም ተወዳጅ ስምንት ነን አይደል እና ይሄን
በኢትዮጵያ 2010
ነው 2010 እና ይሄን ያህል ጊዜ በሙሉ መጽሐፉ ተወዳጅ ሆናል ብለ ተረሳ ቀረ ስትለው ብድግ የሚያደርገው ሰው ይመጣል ለምሳሌ ባለፈው አሁን አቶ ጋየው በሬዲዮ ሲያነቡት እንደገና ተነሳ አሁን ደግሞ ቴዎድሮስ ካሳሁን ደግሞ ዘፈን ሲዘፍን ጎጃም ኖራ ማሬን የሚለው ደግሞ እንደገና ተነሳ እዚህ እንደዚህ አይነት ስለዚህ ሰው የዛን ያህል ደግሞ ሊነጥቅ ይፈልጋል ይሄንን መጽሐፍ እዚህ አሁን ሜይ 20 ነው አዎ እነት ሜይ 20 እፍታ በሚለው ፕሮግራም ኢሳት ያቀረበው ላይ ምን ይላል አቶ ቴዎድሮስ ካሳሁን ይሄን ጎጃም ኖራ ማሬን የሚለው መጽሐፍ ካተመ በኋላ ከግማሽ ሚሊዮን ያህል ግማሽ ሚሊዮን ፍቅር እስከ መቃብር ተተርጉሞ እንትን ብሎ ታትሞ ሜጋ አትሞ እየተሸጠ ነው የሚል አስተላልፈዋል አሁን ይሄንን እንደሰማሁኝ ያቶ ሲሳይ አየና የሳቸውን ስልክ ፈልጌ ብደውል ላገኛቸው አልቻልኩም ሜጋ ስደውል ይሄ ኢሳት ነው የሚያወሻችሁ እንጂ እኛ አንድ መጽሐፍ አትመናል ሸጥንም አሉ ሜጋዎቹ ኢሳቶች ደግሞ ዋሹ እንዳትላቸው መረጃ ማለት ከፎርቹን ጋዜጣ ይሁን መጽሔት ነው ያገኘነው የሚል ደግሞ እንትን ሰጥቷል ስለዚህ እንደዚህ አይነት ሌብነት አለ እንደዚህ አይነት ማጭበርበር አለ እሱ ብቻ አይደለም ከዚህ በፊትም ነበር አሁን ለምሳሌ ለትምህርት ሚኒስተር አቶ አዲስ ከትምህርት ሚኒስተር ጋር ተዋውለው የመማሪያ መጽሐፍ እንዲሆን ከሰጡ በኋላ መርካቶ ውስጥ ይታተም ነበር በህይወት ይያል እና ያንን በስንት መከራ ቆመ። ሌላው አሁን ለከማስተዋቂያ ሚኒስተር ጋራ የተዋሉት አቶ አዲስ ፍቅር እስከ መቃብር በሬዲዮ እንዲነበብ ነው እና አቶ ጋየው ያነበቡት እንትን የትረካ ባለቤትነቱ የማስተዋቂያ ሚኒስተር ነው። ከዛ በኋላ አሁን ያትረካ እየወጣ ተሽቷል። ሜጋ ሄ እንትን ማስተዋቂያ ሚኒስተር ሄጅስ ጠይቃቸው አቶ አዲስ በህይወት ያሉ ነው እዛ ሄጅስ ጠይቃቸው አሜሪካኑ ታትሞ የሚሸጠው ስለዚህ እንኳን አሜሪካ እዚህ ያለውን ምንም ልናረጋ አንችልም ዞር ብልልኝ አለኝ። እሺ እንደዚህ አይነት አለ። ባለፈው በ2005 አቶ ሲሳያ የሚባል ተረጎመና በእንግሊዘኛ መሸጥ ጀመረ። ከዛ በኋላ አቶ አዲስን አልጠየቀም። መጀመሪያ ላይ መዋሸት ፈለገ አቶ አዲስን ጠይቀያለሁ አለ። አይ አቶ አዲስን ከጠየቀ ፈቃድ መኖር ነበረበት ወይንም አትሊስት ጠይቋል የሚል ሰው መኖር ነበረበት። ፕላስ እኔ ነበርኩኝ መከታተለው ስለዚህ እኔ ማወቅ ነበረብኝ። አይ ዘበኛቸው እና ያናገርኩት ምናምን ይሲ እንደዚህ አይነት አለ። እሱን አሁን በግድ አስቆም ነው። ከዛ ኩራዝን ለምሳሌ ሜጋ ሲወርሰው ከዛ የሜጋዎቹ ለዛ የታተሙ መጽሐፎች ነበሩ። ሌላው ወንጀለኛው ዳኛ ፍቅር እስከ መቃብር ምናምን እሱም በሙሉ ለእንትን መስጠት ነበረበት። ያንን ክፍያ መስጠት ነበረበት ዞር በለው አለ። ይሲ ሁሉ ጊዜ ፍቅር እንትን እዚህ አቶ አዲስ መጽሐፎች ላይ እንትን አለ ነጠቅ አለ ማለት ግን የፈረንጆቹ ደግሞ አሮጋንት ነው ማለት አሁን እንደዚህ እንደ ጉናር አይነቱ ከነገር ሲነጋገር ከርሞ ከዛ በኋላ አይ ወላጅ እንደሌለው መጽሐፍ እንደ ኦርፋን አይቸው ማለት ባለቤት እንደሌለው ወይም እንዳቱ ሞልቨር በርን የበርን እንትን ኢትዮጵያ ስላልተዋለች እንትን እንላለን። ከዚህ በፊትም እንደዚህ አይነት አጋጥሟል። አንድ ጊዜ ሚስተር ሮበርት ማርቲን የሚባል እንግሊዝ የሚኖር መጽሐፉን አትመዋለው ግን ካተምሁት በኋላ እንትኑ ደራሲው ከትምህርት ሚኒስተር ጋር ተዋውሎ ለትምህርት መዋል አለበት ለትምህርት ቤት እንዲገዛው ትምህርት ሚኒስተር እንዲገዛው ማድረግ አለበት ከዛ ደግሞ በእንግሊዘኛ ከወጣ በኋላ የእንግሊዘኛውም ሆነ የአማርኛው ትርጉሙ ያማረኛው የባለቤቱ አይደለም የኔ ነው የሚል ከዛ አቶ አዲስ ተናደው በፕሮፌሰር ሪቻርድ ፓንክረስት በኩል ነበር ሰው የመጣው ለፕሮፌሰር ሪቻርድ አይ ከዚህ ሰው የጋር ምንም አይነት ንግግር ላደርግ አልፈልግም ብለው ጻፉለት። አይ ሹር ያ ወረቀት አትሊስት ወራሾቻቸው ጋር ይኖራል ትርጉሙም ቢያል እና ሁሉ ጊዜ እንትን አለ ሁሉ ጊዜ የመንጠቅ አለ ከያቅጣቸው ግን እነዚህ አሮጋንት ነው።
አመጻፉ በእውነቱ ተወዳጅነት የነበረው ነው ተማሪኛ እንደማስተውሰው በጣም ከፍተኛው ተወዳጅነት ስለነበረው ሁሉም በትምህርት ሚኒስቴር እንትን ካሪከለም ውስጥ ይሄ መጽሐፍ በትምህርት ደረጃ እንዲሰጥ እንዲነበብ ደራሲያን እንደዚህ እንዲፈልቁበት ስነ ጽሑፍ እንዲዳብር ከፍተኛ ቦታ ነበረውና እንግዲህ ይሄንን የኖርጃንም ሆነ ሌሎችን ምናየው ምንድነው በኢትዮጵያ ውስጥ እንደዚህ ሁና ተቃከተ ከሄደ እንዲህ አይነት ማለት በከህግ ውጪ በሆነ መንገድ ወራሾቹ እናንተ ሲዩም ሌሎችን እህትህንም ሌሎችን ጨምሮ ያሉት ሳይጠየቁና ሳይፈቅዱ የሚሰራውን ነገር ስላየም ሊሆን ይችላል የሰውዬ እኔም ባለጣ ነኝ ብሎ ተነሳ ይመስለኛልና በጣም አስቸጋሪ ነው። ይሄንን እንግዲህ ወደ ህግ አደባባይ በህግ ለማስፈጸም ያለው ውጣ ወረድ እንት ነው። በእኛ በኩል ማንኛውንም ድጋፍ ማንኛውንም እርዳታ ለማድረግ ዝግጁ ነን እና የሚያስፈልገውን እንደዚህ በቃለ መጠየቅም ይሁን በሌሎችም ኢትዮጵያውያን በዚህ ጉዳይ ላይ ድጋፉን እንዲሰጥ ለማድረግ የሚደረጉ ጥሮች ተባባሪዎች ነን። ከዚሁ ጋር ግን እንደው ሳናጠቃሉ ጌታችንን የአቶ ሀዲስ አለማየሁን የህይወት ታሪክ በደንብ ተጽፎ ወይን ያላነበብኩ እንግዲህ ወጥቶ ከሆነ አላቅም። እናንተ ልጆቻቸው እንግዲህ ኃላፊነት ይኖርባቸዋል መሰለኝና ይህን ታላቅ አርበኛ እና ያለ መጽሐፍም ጽፈው መጽሐፋቸውም እንደዚህ ባለማቀፍ ደረጃ ታዋቂ ሆነ ምንድን ነው ይሄ ነገር አለ ተጀምሯል ተሰርቷል ይሄም ራሱ አንዱ በእናንተ ላይ ተጣላ አደረህ ኃላፊነት መስለኛል እንግዲህ ታዋቂ እንደማስተዋወሰው በከስላሴ ከንጉሱ መውደቅ በኋላ በጠቅላይ ሚኒስትርነት ከተጠየቁት አንዱ ታላቅ ሰው እሳቸው ነበሩ እንዴ ማለታቸውን አስተዋውሳለሁ እንግዲህና ይሄ ሁሉ ለትውልዱ ትምህርት ሊሆን የሚገባ እሳቸው ማን ነበሩ የሚለውን በመጽሐፍ ተጽፎ ቢገኝ ጥሩ ነው በእናንተ ሐሳብ አላችሁ ወደ ዙልጣና
እሺ ሊሰራው የሚችለው ደግሞ ሰርቶታልም በያስባለው ፕሮፌሰር ዓለም ሀብቱ ነበር እሱ ብዙ ቃለ መጠየቅ ማድርጓል እና እሱ ሊሰራው ይችል ነበር ግን ባለፈ አሁን በቅርብ ጊዜ ማረፉን ሰማሁኝ ያ ዓለም ሀብቱ ሌላው እንግዲህ ሞክራለሁ ግን ሙሉ ሊሆን አልቻለም ምክንያቱም የአቶ አዲስ ያረፉ ጊዜ እዛ ነበርኩ ለሶስት ቀን ወደዚህ መጣሁኛ ማስረክበው ስራ ነበር ያንዴ ነው ያረፉት እና ለ40ው ነው የተመለሱት እንግዲህ ለ40ው ሲመለስ እኔና እሳቸው ለዚህ ይሆናል ብለን ያስቀመጥነው ነገር በቦታው አላገኘሁትም እና እሳቸውም ትንሽ እንትን ነበራቸው አስባለሁ ያባቴ ትዝታዊ
ምኖር ይኖርበታል ታላቅና የሚደነቁ ደራሲም ብዙ ትምህርት ነገሮች ትምህርት አዘል የሆኑ መጽሐፎችን ትተው ነው ያለፉት እና ሌላው አንተ እንግዲህ ማንሳት ነበረብን ምኖር ካለን ትንትለዋል ግን ከዚሁ እንዳው ትንሽ አያይዤ ምናልባት ቀደም የማንሳት ነበረብኝ የእሳቸው ምርጥ ስራዎች መጽሐፎቻቸው በህብረተሰባችን ውስጥ ምን አስተዋጽኦ አድርጓል ተላለ በኢትዮጵያ ውስጥ ደራሲያኖች መብዛት የልብ ወለድ ታሪክ ማለት ጽሁፎች መራባት ብዙ ጽሁፎች ማለት መጻፎች መታተም አሳይቷል ምን አይነት አስተዋጽኦ አድርጓል በታሰብ እንዴት ነው መታየሳቸው አስተዋጽኦ በህብረተሰብ ውስጥ
ለህብረተሰብ አረና አይ የስነ ጽሁፍ ሊቃን እነሱ ቢሉት ይሻላል ማለት ቢያተኩሩበት ግን በተለይ ፍቅር እስከ መቃብር ነው የጻፉ ጊዜ አንድ እንትን ሰጥቷል ማለት የመጥበቅና የአማርኛ የመጥበቅና የመላላት አሁን ብዙ ጊዜ አማርኛ ስናነብ የሚጠብቀውንና የሚላላውን ከአረፍተ ነገር ወስደን ነው እንትን የምንለው እንሰ አበበ በላና አበበ አለና አበበ አለ ከዛ በፊት የነበረውን እንትን ወስደን ነው ይሄ ነገር ይጠብቀን ላይጠብቅም የምንለው እንሰ ለዚህ ለሚጠብቀው ነጥብ በማድረግ የሚጠብቀውን እና የሚላላውን ለመለየት እንትን ሰጣል ከዛ በኋላ ሌላ የሰጠ አላየሁም አንድ ሌላ መጽሐፍ የሃይማኖት መጽሐፍ ላይ አይቻለሁ እሱም የሚጠብቀው ላይ ሳድሱን በመጨመር ለምሳሌ አለ የሚለውን አለለ ይለዋል ግን አለለ ብለህ ነው እንጂ አለ ብለህ አታነበው ይሄ መቀበል ያለብን ወይ መቀበል እኔ መቀበል ያለብን ይመስለኛል ወይም ሌላ አማራጭ ማቅረብ ያለብን ይመስለኛል በስነ ጽሁፉ እሱን ነው ማስተዋወሰው ሌላው እንግዲህ የሙከራ ነበር የውጭ ጉዳይ ሚኒስተር አቶ ከተማ ይፍሩ የአፍሪካ አንድነት ድርጅትን ኢትዮጵያ ካቋቋመ በኋላ አቶ አዲስም ደግሞ የአፍሪካን ኢኮኖሚክ ኮሚሽንን አዲስ አበባ ካቋቋመ በኋላ የነበረው ሁለተኛው ከዛ ቀጥሎ የነበረው ፕሮጀክት አማርኛ ፊደልን ለአፍሪካውያን መስጠት ነው ለአንግሎፎንና ይሄ ፍራንኮፎን የሚባሉት በዚህ በላቲኑ ፊደል ነው የሚጠቀሙት ላቲን ፊደል ደግሞ አንተ እንደምታውቀው የሚጻፈውና የሚነበበው አንድ አይደለም ለምንም የሚሆን አይደለም ስም አለው ድምጽ አለ እና ከዛ ይልቅ አማርኛን ለአፍሪካ ወያን ለማውረስ ነበር አምሽ የዚህ ዶክመንት ውጭ ጉዳይ ውስጥ መኖር አለበት ምክንያቱም የተሰራበት ጉዳይ ነው እና አብዮቱ መጣና ያቀረ እና አስተዋጽኦ አድርጓል በዛች እቺ የስርዓት ነጥዋ የነጥቡ የመጥበቅና የመላላቱ እሱ ወይ አማራጭ መስጠት ይኖርብናል አልበለዚያ ደግሞ መቀበል ነው ያለብን ብዬ አስባለሁ በእኔ በኩል በዛ ነው
አይ ትልቅ ስራ ትልቅ አላማ ነበርቸው ማለት ነው ቋንቋ አማርኛ እና አፍሪካ ቋንቋ እንዲሆን በዛን ጊዜ ደግሞ በ58 በተለይም ፍቅር እስከ መቃብር የሚጻፍበት ጊዜ ብዙ አፍሪካ ሀገሮች በቅኝ ግዛት ስር የነበሩ ናቸው አብዛኞቹ ማለት ይቻላል ብዙም በነጻነታቸው የቆዩ በዛ ዘመን ጥቂቶች ናቸው ነው ነጻነታቸው ተጎናጸፉና ለማንኛውም እንግዲህ እስቲ ታሪክ ያው ሆነ ይመስክራል ስማቸው ተክለው አሻራ ጥለው አልፈዋል እንግዲህ ነፍስ ይማር በድጋሚ ላለው አንተ እንግዲህ በዚህ ጉዳይ ላይ እኛ የምንሰጠው ድጋፍ ኢትዮጵያውያኖች በተቃውሞ መልክ በአቶ ማነው ሮዶልፍ ተናም ሩዶልፍ ሞልቪየር ነው ለሱ ምን ልከው ላሳታሚው ምን ልጽፍና ማሳሰቢያዎችን በማድረግ ቢያንስ በምዕራብ አውሮፓ ምን ነው በዚህ በሰለጠነው ዓለም ይሄ ነገር እንዳይሰራበት እንዳ ቢያንስ ገቢው እንኳ ለድሆች ተማሪዎች ቤተሰብ አውላጅ ታሳዳጊ ለሌላቸው እንዲሸጋገር ለማድረግ የሚያስችለውን እንትን ኃላፊነት እንዲወስድ ከሁሉ በላይ ግን ይሄንን ራሽያ ባለቤትነት ኃላፊነት ያላቸው ሳይጠየቁና ስለሰራው ነገር በእነቱ በሰለጠነው ዓለም ካሳ ያስከፍላል ያሰነጅላል ብዙ ነገሮች ያስደርጋል እና በዚህ በኩል ምን ተባበረው ነገር አለ የምትለው ካለ መልእክት የምትሰጠው ካለ ወነጨረሻ ላይ እንግዲህ
እኔም ለፍቅር እስከ መቃብር የወራሾች ንብረት አይደለም የኢትዮጵያ ንብረት ነው የኢትዮጵያ ስነ ጽሑፍ ቅርስ ነው ከዚህ የሚገኘው ገቢ መሆን ያለበት ለክበበ ፀሐይ የህፃናት ማሳደጊያ ለአቶ አዲስ ባለቤታቸው ሲሞቱ ቤቱን ለበሳቸው ስማርገው ለህፃናት ማሳደጊያ ነው የተሰጠው ገና ከአራስ ልጅ ጀምሮ እስከ 7 አመት እስኪሞላቸው እዛ ማሳደጊያ የዛ ለዛ እርዳታ ያስፈልጋል ለሐዲስ አልማየው ትምህርት ቤት ሚላል ለህብራሪ መጽሐፍ የላቸው ምን አሁን ደግሞ የሐዲስ አልማየው የባህል ማዕከል ሚል ደብረ ማርቆስ ተቋቁሟል እሺ ይሄ ሁሉ እንትን አለ እና ገንዘብ አያስገኝም ግን ከተገኘ ለካሁን እንደተባለው ግማሽ ሚሊዮን ሜጋ እንትን ካለ የዛ የግማሽ ሚሊዮን ገቢ መሆን ያለበት ለዛ ነው እንደዚህ በዛ ላይ አንድ አጋጣሚ እንትን የሄድሁ ጊዜ ኢየሩሳሌም በዕብራይስጥ ተተርጉሞ የሄድሁ ጊዜ እዛ ምረቃው ላይ የቴል አቪቭ ከንቲባ ነበሩ ከውጭ ከትምህርት ሚኒስተር የመጣ ነበረ ወኪል ከትምህርት ሚኒስተር ወኪል ነበረ ከባህል ሚኒስተር ወኪል ነበረ ከነሱ ጋር ስናወራ ሳዋራ የአቶ አዲስን አይደለም የሚያወሩት የኢትዮጵያ ስነ ጽሁፍ ይሄን ያህል ያደገ ነው ወይ እንደዚህ መሆኑን አናቅም ነበረ ኢትዮጵያኖችን ለማወቅ ረዳን ነው የሚሉት እና ንብረትነቱ ከወራሾች ይልቅ ለኢትዮጵያ የኢትዮጵያ ነው የኢትዮጵያ ቅርስ ነው እኔ በበኩሌ ከዛ ከገቢ ይልቅ ዝም ብለህ ለዚህ ለጠበቃ እሱን ለማስተበቅ የምትከፍለው ነው ወጪ ነው እንትን ነው ብዙ ትርፉ ግን ይሄ ነገር ለ እንደ ሜጋ ግማሽ ሚሊዮን እያተመ ከሚክድ እንትን ለእንደዚህ አይነት እንዲውል ለእርዳታ ለገንዘብ እንዲውል ለእርዳታ እንዲውል ቢሆን ጥሩ ነበር እላለሁ።
ኦኬ ይሄን ለማሳሰብ ይሄን ለማሳሰብ ቢሆን ለኢትዮጵያዊው እንግዲህ ኃላፊነቱን ሰጥተን ይሄን ህልናው ለሚቆረቁረው እየጻፈ ቢያንስ አድራሻውን እንግዲህ በአንድ በሆነ እንትን ላይ ብታውለውና ሰው ለሰው የሆነ አድራሻ ማግኘት የሚቻልበትን ቢያንስ እስካንዲኔቪያን ሀገር ያለ ነው ይሄንን ኃላፊነት ተወጥተን ለዩቲዩብ ሶች ቋሉ የሚመለከቱ የሚታዘቡም የሚለውን ነገር ማስተጋባት የሚቻል መስለኛና ዝም ማለት የለብን በኢትዮጵያ ጉዳይ ላይ ካነሳን ሜጋ የወያኔ ነው አይደለም
አዎ
የዚህ ወያኔ የነገደበት ነው ማለት ነው ሌላ ነገር ቋንቋ ያለው ባጭሩ
የመለሰ ሚስት ነች ይላል ማለት ወይዘሮ አዘብ ናቸው ይላል
ይሄንን 500 ሺህ ሽጣ ሀብቴ ለኝ ስትል ነበር ሰሞኑንና ምናልባት ይሄን አንዱ ባለጸጋ ሊያረጋት ይችል ይሆናል ለማንኛውም እንግዲህ አቶ ስዩም ለሰጠን ማብራሪያ በጣም አመሰግናለሁ በላይ ጊዜ እንግዲህ አስፈልጋይ ከሆነ ይሄንኑ ማብራሪያዎችን ለመስጠት ብትመጣ ፈቃደኞች ነን ማለት ፕሮግራም ማዘጋጀት እንችላለን እንግዲህ በዙን አጠቃላለን
እሺ በጣም እግዚአብሔር ይስጥልኝ
አርማጆቻችን ከዚህ ቀጥለን የሳምንቱ ዋና ዋና ዜናዎችን አስደምጣለን። ወያኔ ከሰሞኑ የብር ምንዛሪ ተመን በ15% እንዲቀነስ ካደረገ ወዲህ በቃዎች ላይ ከፍተኛ ዋጋ ጭማሪ እንዳስከተለ ከሀገር የደረሰን ዜና ገለጸ። የወያኔ ካለ ነጋዴዎችም ሁኔታውን በመጠቀም መጋዘን ውስጥ አከማችተው በነበረው ቃ ላይ የዋጋ ጭማሪ ማድረጋቸው ተገልጿል። ከሀገር የደረሰን ዜና እንደሚጠቅሰው ከሆነ አትክልትና ፍራፍሬ፣ በጥራጥሬ፣ በቅባት እህሎች፣ በጤፍ፣ በስንዴ፣ በጠቅላላ በምግብ ሰብሎች፣ በስጋ፣ በኢንዱስትሪ ሸቀጦችና በተሽከርካሪዎች ላይ ሁሉ ገደቡን ያጣ ጭማሪ መደረጉን ይገልጻል። የውጭ ምንዛሬ ይፋ በተደረገበትና በመነገታው ጀምሮ የዋጋ ጭማሪ መደረጉ የዘረፋው ተባባሪ ራስ ወያኔ የሚያስተዳድራቸው አምራችና ከፋፋይ ድርጅቶች ለመሆናቸው የብዙዎች ግምት ነው። በተለይም በሰብል ላይ የተደረገው የዋጋ ጭማሪ ህዝቡን እያስቆጣው ነው። ከዶላር ምንዛሬ መጨመር ጋር ግንኙነት የሌላቸው ቃዎችና ሰብሎች ላይ ዋጋውን ማሳደግ የወያኔ ህገ ወጥ የኢኮኖሚ ስርዓቷና መገለጫ ለመሆኑ በግልጽ እየታየ ነው። ይበንድ እንዳለ የውጭ ምንዛሬው ይፋ ከመደረጉ በፊት አገር ውስጥ በገቡ ምርቶችና አገር ውስጥ በተመረቱ ምርቶች ላይ የዋጋ ጭማሪ ማድረግ ተገቢነት የለውም ሲል ወያኔ የስሙላ መግለጫ ሰጥቷል። የዘረፋ ኢኮኖሚ የሚያበረታታው አገዛዝ ቀደም ሲል ከዶላር ምንዛሬ ለውጥም በፊት ቢሆን የሸማቾችን መበደል ግምቱ ሳያስገባ ያልታየ በመሆኑ አሁን በተፈጠረው ሁኔታም ቢሆን እርምጃ የመውሰድ ፍላጎት እንደሌለው ብዙዎች አስተያየት ነው። ለዚህ የሚሰጡት ምክንያት የንግዱ ዘርፍ ከወያኔዎች ጋር ተሳስሮ የሚንቀሳቀስ በመሆኑ ነው ብለዋል። በሌላ በኩል ደግሞ ከሰሞኑ ለነጋዴዎች ባወጣው ማስጠንቀቂያ ላይ የዋጋ ጭማሪ አድርገዋል የሚባሉትን የንግድ ፈቃዳቸው እንደሚነጥቅ አስታውቋል። ወያኔ ህንዛቻ ያስተላለፈው በገበያ ተመን ሽፋን በንግዱ ዘርፍ ከተሰማሩት ውስጥ በልዩ ልዩ ስም ወያኔ ለሚያካሄደው የመዋጮ ጥሪ ተባባሪ ያልሆኑትን ለመበቀል አስቦ ነው የሚለው ግምት እየተደመጠ ነው። የወያኔ ከፋፍለ አገዛዝ ከውልደቱ ጀምሮ ሲያገለግሉት የነበሩት አባዱላ ገመዳ ምናሴ ኤርትራዊ በረከት ስምኦን ወያኔ ከሰጣቸው ስልጣን ላይ ለመነሳ መጠየቃቸው በወያኔ ካድሬዎች መካከል ፍርሃትን አስፍኗል። ወያኔ በገጠመው በዚህ ቀውጢ ጊዜ ለምን ይህን እርምጃ ወሰዱ የሚለው ጉዳይ ወያኔዎችን እያወያየ ነው። ከሰሞኑ ኤርትራዊ በረከት ስምኦን ወያኔ ካስቀመጠበት ስልጣን ላይ በአድን በመባረሩ ምክንያት ያለውን ኃላፊነት ለማስረከብ ከወሰነ ወዲህ በድርጅቱ አስኳል ላይ የመጣው አደጋ አስቸጋሪና አስፈሪ ነው በማለት ካድሬዎቹ በይፋ እየተቹበት ነው። ከአንዳንድ ምንጮች እንደሚሰማው ከሆነ የአባዱላ ገመዳ የመናሴ መልቀቂያ ወያኔዎች መቀበል የለባቸው የሚል እየተናፈሰ ነው። አንዳንድ ካድሬዎችም በግልጽ ራሳቸው የፈጠሯቸውን ችግር ሳይፈቱ ገለል ማለቱ ከተጠያቂነት አያስጥልም የሚል ትችት እየሰነዘሩ ነው። የሰሞኑ እኔም በቃኝ የሚለው ሽሽት የወያኔ አመራር እያተራመሰው ነው። ከነምናሴ አባዱላ በቃኝ ማለት ጋር ተስታኮ ወያኔ ውስጡን ይፈትሽ አመራሩ በሙስና ተተብትቦ ለአደጋ ተጋልጧል የሚል ትችት ከካድሬዎቻቸው እየተደመጠ ነው። በሌላ በኩል ደግሞ የተጠቀሱት የወያኔ ካድሬ ባለስልጣናት በህዝቡ አመጽ የተደናገጡና ሌሎችም ተጠያቂነት ያለባቸው የስንብት ደብዳቤ በማቅረብ ሽሚያ ውስጥ ለመግባታቸው ከሀገር የደረሰን ዜና ገልጿል። ወያኔ ያስቀመጠው ፕሬዚዳንት ከስልጣናቸው ለመልቀቅ ማመልከቻ አቅርበዋል የሚል ጭምጭምታ ተደምጧል። የመልቀቂያ ማመልከቻ አቅራቢው በመብዛቱ ምክንያት ይሆናል ወያኔዎች ጉዳይ አስፈጻሚ ድርጅቶቻቸውን በመቀሌ አስቀምጠው ስለ ቀጣው ዘመን በመወያየት ላይ መሆናቸውን ለመረዳት ተችሏል። የተነቃቃ ከተባለበት ጊዜ 2 አመቶችን ያሳለፈው የአባይ መብራት ኃይል ግንባታ ከፍተኛ ክንደገጠመው የግብጽ መንግስት ዋቢ ያደረገ አንድ የዘናው ተርገለጸ። በቅርቡ በአዲስ አበባ የአባይ ግድብ መታሰቢያ ፓርክ ለመስራት ገንዘብ እሰበስባለሁ የሚለው ወያኔ ከሰሞኑ በአዲስ አበባ በድብቅ ከሱዳንና ከግብጽ መንግስታት ተወካዮች ጋር ውይይት መሰንበቱን የውስጥ አዋቂዎች ገልጸዋል። ግድቡ ስራ አስመልክቶ የተለያዩ ዜናዎች እየቀረቡ ነው። በዋነኛነት ወያኔ በብድር ጦት ምክንያትና በግብጽ መንግስት ተጽዕኖ የግንባታው ስራ ሙሉ በሙሉ መቋረጡን በግንባታው ስራ የተሰማሩ ስማቸውን ለመግለጽ ያልፈለጉ ከሰጡት ቃል ለመረዳት ተችሏል። በሶስቱ ተፋሳሽ አገሮች መካከል እየተደረገ ያለው ድርድር ውጤት አልባ መሆኑ ብቻ ሳይሆን ለቀጣው ድርድርም በተለይም በግብጽና በወያኔ መካከል ያለው ቅራኔ በይበልጥ እየሰፋ መምጣቱ አይቀሬ ነው የሚለው አስተያየት እየተደመጠ ነው። አንዳንድ የውስጥ አዋቂዎች እንደሚሉት ከሆነ ከቅርብ ጊዜ ወዲህ ሱዳን ለግብጽ ድጋፍ እየሰጠች በመሆኑ ወያኔ ስጋት ላይ ጥሏል የሚል ነው። ባለፈው ወር የዓለም አቀፍ የባለሙያዎች ቡድን ግድቡ በታችኞቹ የተፋሰስ አገሮች ጉልህ ጉዳት የሚያደርስ መሆኑን እንዲያጥኑ የተመደቡት 2 የፈረንሳይ አጥኚ ኩባንያዎች በቅርቡ በሰጡት ጥናት ላይ የተወያዩት የሶስቱ አገሮች ብሔራዊ ኮሚቴ በንትርክ መበተኑ ተሰምቷል። የዚህ ኮሚቴ ቀጣይ ስብሰባ ባለፈው ረቡዕ አዲስ አበባ ጉባኤ ላይ ተቀምጦ ሰንብቷል። ከዚህም በፊት በካይሮና በካርቱም በተካሄዱ የሶስትዮሽ ስብሰባዎች ላይ ብዙ ዝግቦችና ክርክሮች ስለታየበት በአዲስ አበባ መካሄድ ላይ ያለው ድርድር ስምምነት ሊደርስ እንደማይችል ብዙዎች ግምታቸውን ሰጥተዋል። አንዳንዶች በሰጡት አስተያየት በኢትዮጵያ ሰፈነው ውጥረት ግብጽን እጅጉን ያስደሰታት በመሆኑ ለተጀመረው ድርድር እንብዛም እንዳላስጨነቃት በአገሪቷ ውስጥ እየታተሙ የሚወጡት ጋዜጦች አምዶቻቸው ላይ አስፍረውታል። ይህ በእንዲህ እንዳለ የአባይን ግድብ ሳይ የተኮናተረው ኩባንያዋና ኃላፊ የመሰወሩ ጭምጭምታም ተሰምቷል። ከዚሁ ጋር በተያያዘ 3000 ሰራተኞች ከግድቡ ስራ ላይ መቀነሳቸውም ተገልጿል። የትግራይ ህዝብ ነጻ አውጪ ድርጅት ህወሓት ተብሎ የሚጠራው በዛ ኢትዮጵያ የስልጣን ባለቤት የሆነው ወያኔ በ1968 ዓመተ ምህረት ያረቀቀውና ወደ ደደብ የተወሰደውን ዓላማውን ለማሳካት የተነሳበትን ግብ በስራ ለመተርጎም የትግራይ ሪፐብሊክ ለመመስረት ያለውን እቅድ ለመተግበር ሐሳብ እያሰባሰበ መሆኑ ተገለጸ። ወያኔ ስልጣኑን ጠቅሎ ከያዘበት ጊዜ አንስቶ በኢኮኖሚ ግንባታም ሆነ በሚሊታሪ ተቋም የትግራይን ክልል ሲያበለጽግና ሲያደራጅ ቆየ ሲሆን የመጨረሻው ግቡ በድንቁርና ወደ ተቀኘው የመንገንጠል ዓላማ ማስፈጸሚያ ሊሆን እንደሚችል ብዙዎች ሲተቹበት ቆይተዋል። በተለይም የአማራውን ለመሬቶች፣ ወንዞች፣ ምርታማነት ያላቸውን ስፍራዎች የነዋሪውን ህዝብ አፈናቅሎና ገሎ የራሱን ካሰፈረ ወዲህ ተከታይ ቅድ ይዞ እየሰራ እንደሆነ ድርጅቱም ሳይደብቅ ቀደም ባሉ ጊዜያቶች ለኢትዮጵያ ህዝብ ሲናገር ተደምጧል። በኢትዮጵያ ውስጥ ኪሳራ ትግራይ ትልማ የሚለውን ህልሙን በተወሰነ ደረጃ ያሰራበት ሲሆን ከቅርብ ጊዜ ወዲህ ግን በተነሳው ህዝባዊ ቁጣ ምክንያት አገሪቷ ፈታኝ ሁኔታ ላይ እንደተወደቀ ወያኔ እየገፋት ነው። አገሪቷን ለመታደግ የሚችል ህዝባዊ ቁጣው በወያኔ ላይ ያነጣጠረ በመሆኑ የትግራይ ባለስልጣናት ህዝቡን በመሰብሰብ ትግራይ ከኢትዮጵያ ብትገነጠል ምን ይመስላችኋል የሚል የመወያ ርዕስ ይዘው በማነጋገር ላይ ናቸው። በትግራይ ገጠርም ሆነ በከተሞች ያለው ህዝብ የትግራይ ሪፐብሊክ በመገንጠል እንዲጠናቀቅ ዝግጁ ናችሁ የሚለውን አገርና ህዝብ አውዳሚ ምርጫ እየመከሩበት ነው። አድማጮቻችንን ጉዳይ አስመልክቶ የኢትዮጵያ እንደት ሬዲዮ ሰፊ አስተያየቶችን በሚቀጥሉ ሳምንቶች ይዞ እንደሚቀርብ ከወዲሁ ይገልጻል። ወያኔ በምስራቅ ኢትዮጵያ የቀሰቀሰው ግጭት እንዳላበራ ከስፍራው የደረሰውን ዘገባ ገለጸ። በግጭቱ ምክንያት የተፈናቀሉ ቁጥር በ150,000 መድረሱ ተገልጿል። ወያኔ ግጭቱን አስመልክቶ የተለያዩ መግለጫዎችን የሰጠ ሲሆን ከሰሞኑ በግጭቱ ምክንያት የግብርናውና የንግዱ እንቅስቃሴ ላይ እንደተስተጓጎለና በተለይም የውጭ ምንዛሬ የሚያስገኙ ምርቶች ላይ ከፍተኛ ኪሳራ ያስከተለ መሆኑን አክሎ ገልጿል። በተለይም ጫት ለውጭ ገበያ ለማቅረብ አለመቻሉ ወያኔ አስመጭና ላኪዎች ለኪሳራ እንደዳረጋቸው ለጉዳዩ ቅርበት ያላቸውም ገልጸዋል። በትራንስፖርት መጓጓዣ ላይ ጥቃት እየደረሰ በመሆኑ ከባድ የጭነት መኪናዎች አገልግሎታቸውን ማቋርጠዋል። ወያኔ ለጸጥታው መደፍረስ ተጠያቂ ናቸው የሚላቸውንም ለመያዝ ያካሄደው አሰሳ ብዙም ውጤት እንዳልሰጠው የቅርብ አዋቂዎች ገልጸዋል። ወያኔ ጸጥታ ለማስከበር በሚል በሚወስዳቸው እርምጃዎችም ከአካባቢው ነዋሪ ድጋፍ አለማግኘቱ ከፍተኛ ብስጭት ላይ ጥሎታል። የከፋፍለ ግዛት ክልል በሆነው ኦሮሞዎች በሚኖርበት አካባቢ ለብጥብጡ ተጠያቂ ነው ያላቸው ለማሰሩ ይፋ ባደረገ በመግለጫው ላይ የሶማሌ ተናጋሪዎች ባሉበት ስፍራ ያሉትን ግን ለመያዝ እንዳልቻለ በሰሞኑ ጋዜጣ መግለጫው ላይ ወያኔ ይፋ አድርጓል። ወያኔ በፈጠረ ከፋፍለ ግዛት ብጥብጥ ብዙ ህጻናት ላይ ጉዳት እንደደረሰና ወላጆቻቸውንም ያጡ ብዙዎች እንደሆኑ በድሬዳዋ ብቻ የመጠለያ የተበጀላቸውን 100,000 ሰዎችን ሁኔታ የጎበኘ የልዑካን ቡድን ገልጿል። ወያኔ ቀስቃሽነት ለዘመናት በአማራው ነገድ ላይ ደርስ የነበረው የቂም በቀል እርምጃ ወያኔ በሌሎችም ላይ እንዲዛመት ማድረጉ የአገዛዙ ጸረ ሰላምና ጸረ ህዝብ አረመናዊነት ተግባር ጉልህ መረጃ ነው ያሉ ወገኖች ወያኔ በህዝብ ኃይል በአፋጣኝ ካልተወገደ አገዛዙ የዜጎችን ህይወት ከማጥፋትና ከማስጠፋት እንደማይቆጠብ ግልጽ ነው ብለዋል። በመጨረሻም የአሜሪካ መንግስት በኢትዮጵያ ውስጥ የሰፈነው ውጥረት እንዳሳሰበው ሰሞኑን ገለጸ። ይህን ገለጹት በቅርቡ ሁለት የአሜሪካ ከፍተኛ መወሰኛ ምክር ቤት ተብሎ በሚጠራው የውሳኔ መስጫ ተቋም ውስጥ ያሉ ወደ አዲስ አበባ ማቅናት ከወያኔ ጠቅላይ ሚኒስትር ጋር ውይይት ካደረጉ በኋላ ባወጡት መግለጫ ላይ ሲሆን መልእክተኞቹ የወያኔ ጠቅላይ ሚኒስትር ውጥረቱን እንዲያበርድ ማሳሰቢያ ሰጥቶታል ሲሉ የውስጥ አዋቂዎች ገልጸዋል። በኢትዮጵያ እየተባባሰ ያለው የፖለቲካ ውጥረት የግድ መፍትሄ የሚሻው ነው ሲሉ ማሳሰባቸውም አዲስ አበባ የሚገኘው የአሜሪካ ኤምባሲ ጽህፈት ቤት ባወጣው መግለጫ ላይም ተጠቅሷል። እነዚህ ሁለት የአሜሪካ መወሰኛ ምክር ቤት አባላት መንግስታቸውን በመወከል እንዳልመጡ ቢጠቅሱም የኤምባሲው መግለጫ እንደሚለው ከሆነ ግን ጉብኝቱ የአሜሪካን መንግስት ስጋት ለማጋራትና ወያኔን የማዳን ተግባሮች ላይ ተያያዥነት እንዳለው ብዙዎች መስማሙበታል። በተለይም በውይይቱ ላይ ከወያኔ ጠቅላይ ሚኒስትር ጋር በተጨማሪ የከፋፍለ ግዛት ክልሎች የባንቱስታ አገዛዝ ተጠሪዎች ሆኑ ተለጣፊ ድርጅቶች እንዲካተቱበት ተደርጓል። የወያኔ ባንቱስታ አገዛዝ ተወካዮችን ያካተተው ውይይት የአሜሪካን ከፍተኛ ስጋት በግልጽ አሳይቷል ያሉ ወገኖች በአሜሪካ መንግስት በኩል የሚገፋ ወያኔን ማትረፍና ለዚህም የተዘጋጁ የስም ድርጅቶች እንዳሉ ይጠቁማል ብለዋል። ከቅርብ ጊዜ ወዲህ የኦነግ መሪ ለንጮ ለታ ካርቱም ውስጥ ከወያኔ ባለስልጣናት ጋር እየመከረ ነው የሚለው አንዱ ፍንጭ ሲሆን በተጨማሪም በኢትዮጵያ ያሉ ወያኔ የፈጠራቸው የስም ተቃዋሚዎች የዙ የወያኔ ስልጣን የማሸጋገር አደራ ተቀብለው እየሰሩ እንደሆነ ይህም የአሜሪካን እጅ ስራ እንዳለበት ይጠቁማል ብለዋል። አድማጮቻችን የሳምንት ዋና ዋና ዜናዎች በዚሁ ይጠናቀቃሉ።
አለኝ ሰሚ ባገር ከፈከሽ አጣው ቸኮቸለኝ ብዙ ነገር አለኝ አለኝ እውነቱን አለኝ ሰሚ ባገር አለኝ እውነቱን አለኝ ሰሚ ባገር ከፈከሽ አጣው ቸኮቸለኝ ብዙ ነገር አለኝ Santo ya yeshu yele bishin zufan member baltade ani alam sim lebetu lebetu en kabab
Sinora hechalo saulabodu
جب سايبلا بلتاو تقدس تبابنا زرنياو صراي توبيالو علاوي النت صراي هزبنا عند النت مهبرا غسغستي بيهرة تقراي تاهت يشابيا يبكور لجنا بامسايو يتفترو يزاري هوات يتوبيان هزب بغوساننا بقوانقواس كما قنطل هاگرنا هزبن لما بتاتن پروغرام ندفو ددويت كما شغو بات كاسازتين سلساسبات عمتم رجمرو እስካዛሬው ለድረስ ኢትዮጵያ ላለችበት መከራና ችግር ተጠያቂ ነው። ከትግራይ ክልል ውጭ ያለውን ህዝብ በብተናቅዱ ውስጥ በማስገባት ዜጎች ክራሳቸው ዘር ውጭ ሌላውን ማመን የማይችሉበት ሁኔታ እንዲገቡ የፈጸማቸውን ሴራዎች እጅጉን ዘግናኝ ናቸው። ዘርና ቋንቋን ባህልን ተሻግረው ሊያስተሳስሩ የሚችሉ ማህበራዊ ትስስሮችን ለመበጣጠስ ወያኔዎች ከራሳቸው ክልሎች ባለው የኢትዮጵያ መልካ ምድር ውስጥ የልዩነት እጽ ተክለዋል። የጥላቻ ሐውልት ገንብተዋል። የከፋፍለህ ግዛሬዎት ዓለም የትግራይነት ማንነት መገንቢያ ተደርጎ ከተያዘ 27 ዓመቶችን አስቆጥሯል። ይህ መሰሪ ድርጊት ውሎ አድሮ ይዞ የመጣው አስከፊ መዘዝ ከፊታችን ላይ ሊወድቅ ተቃርቧል። ዮያኔ ፍልስፍና በዝግታ የቦረቦረው የኢትዮጵያ አንድነት በብተና ላይ ጥሎታል። የትግራይ ዮያኔ አገዛዝ ከከፋፍለህ ግዛት ስልቱ ጋር አጣምሮ ጠመንጃን ጋቹ አካል ለመሆን የትውልድ ዓይን እማይ ነው። ሲቪል ቢሮክራሲውን ብቻ ሳይሆን የፍትህ ስርዓት መሰረት ናቸው የሚባሉትን ባምሳያው ገንብቷል። ደካሞችን የሚያጠቃበትና የሚደፈጥጥበት ጦር በትግራይ መስርቷል። ተቀናቃኝ ድምጾችን የማፈኛው ታር ገንብቷል። ከገሪቷ 6 በመቶ የማልፈውን ህዝብ ወክላለህ የሚለው ቡድን ፈላጭ ቆራጭ ሆነ ያንድ ዘር አገዛዝ መስርቷል። የገዡ ግንባር አባላት ያገሪቷን ኢኮኖሚ ተከፋፍለው ያንበሳውን ድርሻ ይዘዋል። ቦያኔ ዘመን የዘውግ ስሜት ሀገራዊ የሆነውን የዜግነት ስሜት በፕሮፓጋንዳና ባደረጃጀት እንዲጻረር በማድረግ አጥንትና ደማቸውን እየመነዛዘሩ የሚሰባሰቡ ድርጅቶችን እየከፋፈለ በማድራጀት ሀገራዊ አጀንዳዎች እንዳይደመጡ ፕሮፓጋንዳውን ጧት ማታ ይለፍፋል። ላለፉት 27 ዓመታት ኢትዮጵያ ያዘገመች የተጓዘችበትን ጎዳና ሀገራዊ ለሆነው የፖለቲካ ምህዳር አለመጨነቅን ሀገርና ህዝብ አለያም ሞራላዊ ልዕልና ይህግ የበላይነት ደብዛው እንዲጠፋና በጥላቻ ስር ቤት ውስጥ ክብር የለሽ ህይወት እንድንኖር ተደርገናል። ያቆሰለን ያደማን የገደለን ያለው የውያኔ ዘረኛ ገዛዝ የኢትዮጵያና የዜጎቿን የመከራ ጣራ ማለቂያ ወደማይገኝለት የብተናፋፍ ላይ ጥሏታል። የጥላቻ ፖለቲካ የሐውልት ማነጽ ከፋፍሎ ማቆምና እልቂት ጠሪ ዘውግ ተኮር ቅስቀሳዎች የትግሬ ነጻ አውጭ ድርጅት የሚያሰራጨው ከመሸገበት ከዛው ከመቀሌ ነው። እና ኃይለ ማርያም ደሳለኝ ክራባት አስረው በቴሌቪዥን ስክሪን ቢታዩም አገሪቷ የምትተዳደርበትን ውሳኔ የሚሰጡት ግን ትግሬዎቹ ናቸው። ግንባሩ ህዋት ካንድነት ይልቅ በተናጠል ማንነት ላይ በተመሰረተ አዲስ ታሪክ እንዲቆም ያስገደዳቸውን ህዳጣንን ጨምሮ በአገሪቱ ከፍተኛ ቁጥር ያላቸው ዘጎችንም ጨምሮ በራሱ የፈጠራ የታሪክ ብያኔ አፍርሶ እንደ አዲስ ለመስራት አሃዱ ካለበት ጊዜ አንስቶ ኢትዮጵያን በብቸኝነት የሚገዛው ወያኔ ነው። ነጻውጭ ድርጅቱ በታገለበት የዞግ ፖለቲካ ላይ ተንተርሶ ህልውናውን ለማስረገጥ በደምና አጥንት የቆሙ ያንድነት አምዶችን አፈራርሶ የህዝብ ለህዝብ መስተጋብርን ለዘመናት ያጸኑ ቅርሶችን ለመንደር ፖለቲካው ትግበራ ይተቀምበታል። ግንባሩ ለስልጣኑ ማረጋገጫ ላመጣው የርስ በርስ ግጭት መነሾ ሙሉ ተጠያቂ ነው። ሀገሪቷን በፈላጭ ቆራጭነት የሚያሽከረክራት ህወሓት ወያኔ ነው። እና ኃይለ ማርያም ደሳለኝ ከመቀሌ በቀጭን ትእዛዝ የሚተላለፍላቸውን ውሳኔ ያስፈጽማሉ። ሌሎች አገዛዙን ያኖሩ ተለጣፊ ድርጅቶች ከወያኔ ማህፀን የተዳቀሉ በመሆናቸው የተላለፈላቸውን ትእዛዝ በማራገብ ያገለግላሉ። በአገራችን ሁሉ ነገር የሚሾፈረው በወያኔ ነው። በብአዴን ከፍተኛ አመራር ትግሬዎችና ኤርትራውያኖች አሉ። በኦፒዲኦ ውስጥ ትግሬዎች አሉ። እነዚህ አመራር አባላት ከመቀሌው ጋር እጅና ጓንት ሆነው ይሰራሉ። በብአዴንም ሆነ በኦፒዲኦ ወሳኙ ወያኔ ነው። ከሰሞኑ ወያኔ በሁለቱ ተለጣፊ ድርጅቶች አስቀምጧቸው የነበሩት በረከትና አባዱላ ወይንም ምናሴ ስልጣናችንን ለቀናል የሚል ማመልከቻ በማስገባታቸው ለመልቀቃቸው የተገኘ መረጃ የለም። ወያኔ ተዳክሟል አለቀለት የሚሉ ተበራክተዋል። ለነዚህ ተላላዎች የምንላቸው የሀገሪቷ የደህንነት ተቋሙ የጦር አደረጃጀት አመራር በህወሓት እስከተያዘ ድረስ የህወሓት ነባር አባላት ጨነቀን፣ ፈራን፣ በቃን፣ እንደበቅ ቢሉም ከመጋረጃው ጀርባ ያለው ወያኔ ግን ገሎና አስሮ ለመትረፍ እየሠራ ነው። የወያኔ ጀሌዎች በመገፋፋታቸው የወያኔን መዳከም ያበስራሉ። አልቆለታል ማለት ግን አይቻልም። የወያኔ ወታደራዊ ክንፍና ደህንነቱ መፈረካከስ ከተከሰተ ያገዛዙ ውድቀት ይፋጠናል። ይህ ካልሆነ ግን ባለብረት እጁ ወያኔ ህወሓት ከኦፒዲዮ ወይም ከብአዴን መካከል በፍርሃት ቢገለሉ ሌሎችን ተክተው ለመቀጠል የሚያቆማቸው ኃይል የለም። በአንድ ጉዳይ ላይ መስማማት ይቻላል። ዛሬ ወያኔዎችና አጋሮቻቸው የሚገፋፉት በተዘናጋና ተመልካች በሆነ ህዝብ ፊት አይደለም። የተቃውሞ እንቅስቃሴ አገዛዙን የማክሰም ብቃቱን እያሳደገ በመምጣቱ የእርስ በርስ ሽኩቻቸው በቀጣዩ የወያኔን መክሰም ሊያፋጥነው ይችላል። በ1993ቱ የትግሬ ወያኔ መሰነጣጠቅን ተከትሎ በሟቹ በመለስ የበቀል እርምጃ ጥቂት መስራች ወያኔዎች ከተመነጠሩ በኋላ ህወሓት አለቀለት የሚሉ ተስፈኞች ተበራክተው ነበር። ይህ ህወሓት ዋና አይን የነበረው ስዬ አብርሃ ወደ እስር ቤት ተወርውሮ ነበር። የትግሬዎች ጦር መሪዎችም እነ ጀነራል አበበ ተክለ ሃይማኖት፣ እነ ጀነራል ጻድቃን ገለል ቢደረጉም በህወሓት ውስጣዊ መመሪያ መሠረት አሁን አሉበት ደረጃ ሊደርሱ በቅተዋል። ባለሀብት ተደርገዋል። የከፍተኛ ደረጃ ትምህርት ቤት ምሩቅ ተደርገዋል። የህወሓት ውስጣዊ ጠብ ይህ ነው። ይሸልማል፣ ያስተዛዝናል። ጠፊነን ስለሚሉ ጠባቸው ሁሉ የታናሽና ታላቅ ወንድማማቾች ጥል ነው። አይጨካከኑም። በመቀሌ ቪላው ቢጠባቸው ወደ አዲስ አበባ በመምጣት ዘመናዊ ሕንፃ ላይ ይምነሸነሻሉ። በወያኔ ወጣን የሚሉትን እንመልከታቸው፣ ወይንም ከወያኔ ወጣን የሚሉትን እንመልከታቸው። አንዳቸውም በህወሓት ላይ አልዘመቱም። እንዳውም በሜዳው ላይ ተለቀው የሚጽፉት የሚናገሩት ሁሉ የልማቱን መንግሥት ኢዲሞክራሲያዊ ኃይሎች እየሞገቱት ነው ይሉናል። አረጋዊ በርሄም ሳይቀር የህወሓት አመጣጥ ለበጎ ነበር ይለናል። ሁላቸውም ኢትዮጵያን ከጥፋት አድነናታልና ሥልጣኑ በህወሓት እጅ መቆየት አለበት ይላሉ። ባጭሩ በሟቹ መለስ የበቀል እርምጃ የተወረወሩትም ሆኑ በሙስና እስር ቤት ተወርውረው የነበሩት የሚሉት ይህን አገዛዝ እንርዳው እያሉ ነው። በኢትዮጵያ ሕዝብ ኪሳራ በተለይም አማራ ደምቶ ጠፍቶ መሬቱን ተቀምቶ ትግራይ ተለምለም፣ ታላቋ ትግራይን እስክንገነባ አትናገሩን፣ ተጨፈኑና እናሞኛችሁ የሚለው የትግሬዎቹ ቀረርቶ መደመጥ ከጀመረ ይኸው 27 ዓመታት አስቆጥረዋል። በመለስ የተንጓለሉት የህወሓት ካድሬዎች ትግሬ ጄኔራሎችን ጨምሮ አንዳቸውም በኢትዮጵያና በሕዝቧ ላይ እያንዣበበ ያለውን አደጋ የመከላከል የዜጎችን ሁለንተናዊ እኩልነትና አዎንታዊ ሰላም የማስገኘት መሠረታዊ ችግር በየትኛውም መድረክ ላይ ሲናገሩ አይደመጡም። ከሰሞኑ አባዱላ ገመዳ ጄኔራል ወይንም በትክክለኛ ስሙ ምናሴ ገብረ ጊዮርጊስ የአሻንጉሊቱ ፓርላማ አፈ ጉባኤነቱ ለመነሳት እንደሚፈልግ ይፋ ካደረገ ወዲህ ብዙ እየተባለ ነው። ዲያስፖራውም በተለያዩ መላምቶች ተጠምዶ ሰንብቷል። ምናሴ ገብረ ጊዮርጊስ ወይም አባዱላ ሻቢያ ማርኮ ለህወሓት ያስረከበው የደርግ አምሳ አለቃ የነበረ ነው። ህዋት የሻቢያ ውስጥ ውልድ ነውና የኤርትራ ተወላጆች በውስጡ አሉበት እንደምንለው ሁሉ ኦፒዲኦ የህዋት ጉዳይ አስፈጻሚ ነው ሲባል በትግሬነታቸው የታወቁትን ኩማ ደመቅሳን፣ ታዬ ተክለ ማርያም፣ ሌተናል ጀነራል ባጨ ደበሌ ወይንም አትንኩት ሞት ባይኖር፣ አባዱላ ገመዳ ወይም ምናሴ ወልደ ጊዮርጊስን መያዙን ግምት ውስጥ በማስገባት ነው። ቢያድንም ኤርትራውያንንና ትግሬዎችን የሚያሽከረክሩት ነው ስንል እነ በረከት ስምዖንን፣ ታደሰ ካሳን፣ ካሳ ተክለ ጊዮርጊስን፣ ተሰማ ገብረ ሕይወትን አቅፎ የአማራ ውክልና አለኝ ይላል። አስቂውና አስደናቂው ወንጀለኞቹ ትግሬነታቸውን ለውጠው ምናሴን አባዱላ፣ ታየን ኩማ በማለት ሕዝብን ለማታለል መሞከራቸው ነው። ዛሬ በአገራችን ዐመፅ ተረግዘዋል። ግፍ ይብቃ የሚል ሕዝባዊ ኃይል ገንፍሎ ወጥቷል። ሕዝባዊ ማዕበሉ አገሪቷን ሊያጥለቀልቅ እንደሚችል ብዙ ምልክቶች ይታያሉ። የተጠራቀሙ ሕዝባዊ ምሬቶችና ተስፋ ማጣቶች የሚጋፋው ማዕበል መዳረሻውን መገመት አይቻልም። አንድ ጉዳይ ግን ግልጽ ይሆነለን። ሞትን የደፈረና አለ ፖለቲካዊ ለውጥ የማይመለስ ሕዝባዊ ዐመፅ በዝግመት እየመጣ ነው። ከህወሓትና አላባሾቹ ጋር ፊት ለፊት ለመግጠም ተቃርቧል። አሁን ባለንበት ወቅት የዚህን ውጤት አናይም የሚሉ ያገዛዙ አባወራዎች መውጫ መንገድ በማፈላለግ ላይ ናቸው። በዓለማችን በወርቅ ሰሃን ይበሉ የነበሩ የሊቢያው ጋዳፊ የግብፁ ሙባረክ ዕጣ ፈንታ የሚያስታውሱ እግር አውጪኝ ለማለት ተሰናድተዋል። ዛሬ በለውጡ ዋዜማ ላይ እንገኛለን። ከሆዳሞችና ከቀንጅቦች ሕሊናቸውን በመያዣ ለወያኔ ካስረከቡ ጋር የምናደርገው እሰጥ አገባ ቆመዋል። ካድሬዎች የእልቂት አሰልጣኝ የሆነውን የወያኔን ትእዛዝ ላለመቀበል ድፍረት እያሳዩ ነው። ይህ የሆነውም ሕዝባዊ ማዕበሉ መከታ ስለሆናቸው ነው። በዘመኑ ወያኔ የተንሰራፋው ጥቅመኝነት፣ የአገርና የሕዝብ ፍቅር ሕዝብን አቅፎና ሰብስቦ መያዝ ሳይሆን ልዩነቱን ማራገብ በመሆኑ ሕዝባዊ ተቃውሞው እያየለ ሲመጣ ለጥቅም የተቀላቀሉ ይንጠባጠባሉ። ለዚህ በዋነኛነት ማስረጃ እናቅርብ ካልን ከ1997 ወይም 2005 ምርጫ በኋላ በኃይለ ማርያም ደሳለኝ መሐንዲስነት ወያኔና አጃቢ ድርጅቶቹ 10 ሚሊዮን የደረሰ በጥቅም የተደለለ 1-5 የጥርነፋ መዋቅር በፍርሃትና በፍርፋሪ ተጠፍንጎ የተያዘው ዛሬ ከበረት እንደ ተፈታ የከብት መንጋ ለመበታተኑ አስረጅ ሊሆን ይችላል። ሕዝባዊ እንቅስቃሴው በአገራችን መሳ ለመሳ ይተሻሽ የነበረው ሰላይ ሁሉ በትኖታል። በጥቅም እየደለሉ ሰውን መጠርነፍ ወይንም ለማይመጥናቸው ሥልጣን ማብቃት በክፉ ቀን የማይታደግ ነው። ክብርና ማንነትን ሸጠው በወያኔ ተረግጠው ለመኖር የፈቀዱ ዛሬ በዚያ ጥቅም ላይ ያረፈ ዓላማ ይዘው ሊቆሙ ባለመቻላቸው ከሥልጣኑ ማማ ተንጠባጥበው እየወረዱ ነው። ወያኔ እንደ ፋብሪካ ዕቃ ጠፍጥፎ የፈጠራቸው ተለጣፊ ድርጅቶቹ ግዙፍና ይቅር የማይባል ሕዝባዊ ማዕበል ጋር መፋጠጣቸውን በማየታቸው የተሰጣቸውን ሹመት ላባወራው ለብረት ክንዱ ወያኔ አሳልፈው እየሰጡ ነው። በተጭበረበረው የዘውግ ፖለቲካ ተማርከው ለወያኔ የመተንፈሻ ቧንቧ ለመሆን የሚያገለግሉት ወያኔ ከእንግዲህ ከጥፋቱ ታርሞ ለሀገር የሚጠቅም ዲሞክራሲያዊ የሕዝብ ሥርዓት ሊያመጣ ይችላል የሚለው ተስፋቸው በመሟጠጡ ለጊዜው ሽኝትን መርጠዋል። ለሁሉም ጊዜ አለው። ጠቢቡ ሰለሞን ነው ይህን የተናገረው። ማንኛውንም የተወሳሰበና የተቆጣጠረ ሁኔታ ጊዜ የሚፈታው ይሆናል። በአሁኑ ጊዜ የምናየው ሐቅ ቢኖር ብሔራዊ ውርደትን አፍቃሪዎች፣ የሕዝብ ለሕዝብ መተማመንና አንድነታዊ ጥንካሬውን በበጎ የማይመለከቱት እንደ አውቶቡስ መንገደኛ እየተራገፉ ነው። ጊዜ መስታወት ነው፣ እናስታውል። ድርና ማግ ሆነው ይሰሩ የነበሩ ዛሬ በቦታው የሉ። የኢትዮጵያ ዕጣ ፈንታ ካውራው የነጻ አውጪ ድርጅት ወያኔ ውጭ የሚታሰብ እንዳልሆነ ሲወተውት የነበረው ኃይለማርያም ደሳለኝ እንኳን ሳይቀር ከወያኔ ገላግሉኝ እያለ ነው። ፕሬዚዳንቱም እንደዚሁ ማን ነው ባለተራ ሆነዋል። ጠቅላይ ሚኒስትር ተብዬው በዚህ ፈርም፣ ይህንን ተናገር፣ እንዲያ ያለ አስተያየት ስጥ እያሉ በስተጀርባ ሆነው የሚሾፍሩት ወያኔዎች ካናቱ ላይ እንደ ሰፈሩበት ከኢትዮጵያ አልፎ ለውጭ መንግሥታት ጆሮ ከደረሰ ሰንብቷል። የወያኔ ጠቅላይ ሚኒስትር አሻንጉሊት ነው የሚለውን ለማስቀየር አቅሙ ስለሌለው ግዜና ሁኔታን እየተበቀ ነው። በግላዊ ጥቅመኝነት እየተነዱ የመጡት የባህልና የሞራል ሴቶች ትውልዱን ዛሬ ለደረሰበት አስከፊ ማህበራዊ ቀውስ ዳርገውታል። የሰደድ አድርባይነት እና የሞራል ክስረት ለመንሰራፋቱ አይነተኛው ማሳያው የውያኔ ፋሽስታዊ አገዛዝ እንዲህ ሚሊዮኖችን ረግጦ እየጨፈለቀ እያፈናቀለ እየገደለ ከሀገር እያሰደደና ለስር እየዳረገ ወደ 3 10 ዓመታት መቃረብ የመቻሉ ምስጢር ነው። ሆኖም ይህን ገዳይና አስገዳጅ በብዙ መቶ ሺህ የሚቆጠር የታጠቀ ኃይል ቢጠብቀውም እልፍ አላፍ ሰላዮች ቢሰገሰጉም ካድሬዎች እንዳሸን ቢፈሉም አገዛዛዊ ጭቆናና አምባገነናዊ ፋሽስታዊ ድርጅቶችና ማህበራዊ ክስረት እስካልደረሰ የጊዜ ጉዳይ ካልሆነ በስተቀር ህዝባዊ አብዮት ፊታችን ላይ ዱብ እንደሚል የማይታበል ሐቅ ነው። ዛሬ ላይ ሆነን የምናየው ይህንኑ ነው። ጊዜ ወሳኝ ነው። ሀገሪቷን ለጥቂቶች የደስታ ለብዙሃኑ ደግሞ የዋይታ መድረክ አድርጎ የሚገዛትን ሀገርና ትውልድን እየገደለ ያለውን ሞራልና ልዕልና ከትውልዱ እንዲርቅ የሚያደርገውን ከአንድ ዘር ጋር የሚጋመዱ በሥልጣን ፒራሚዱ አናት ላይ እንዲቆናጠጡ ያደረገውን ሙስና እንደ እጅ ሰላምታ ተላላፊ ያደረገውን በሕገ ወጥ መንገድ በብዙ ቢሊዮን ብር የሚቆጠር የአገር አንጥሮ ሀብት ዘርፎ የደበቀውን ታላቂቷን ኢትዮጵያ በአረቡ፣ በህንዱ፣ በፓኪስታኑ፣ በቻይናና ኮሪያ እግር ስር ያደረጋትን የአንድነታችንን መሠረት የናደውን በኢትዮጵያ ሕዝብ መሃል የሚቆም የጥላቻ ግድግዳ የበቀል ግንብና ለትውልዶች የሚተላለፍ መርዝ ያበረከተውን የአማራውን ነገድ ማጥፋት ዓላማዬ ነው ብሎ ያለውን የትግሬ ወያኔ አገዛዝ ከተፈጠሩት ሙሴዎች ጋር ሆነን መሥዋዕት በመክፈል ክፉውን ዘመን ለመሸጋገር መታገሉ የግድ ይላል። የዚህን የጽንፈኛና ህመምተኛ አገዛዝ መጨረሻውን ማፋጠን የትውልዱ ኃላፊነት ነው። ጅብ ሳይበላህ በልተኸው ተቀደስ የሚለው አባባል የመሥዋዕትነታችንን ጠራ ይገልጸዋል። ወያኔን በነ ጋንዲ ፍልስፍና፣ ወያኔን በነ ማንዴላ ይቅርባይነት፣ ወያኔን በነ ማርቲን ሉተር ኪንግ መዝሙር ማስተናገድ አይቻልም። መናጢ ክፉ ነፍሰ ገዳይ ነውና። ቁስላችንን እንይ፣ ሞታችንን እንይ። አውቀን ሰምተነው እስከ ዛሬ ለደረስንበት የሁለትና የሦስት ሚሊዮኖች አማሮች መጥፋት እናስብ። ለኦሮሞችና ለሌሎቹም በደልና መገደል አብረን እናውግዝ። ወያኔ የተናቀና እጅግ ኋላ ቀር የፖለቲካ ሥርዓት እልቂት ጠሪ ነውና ሕዝባዊ አመፁ ይቀጥል። በትግላችን ኢትዮጵያዊነትና አገራዊ አመለካከት እርከን ላይ ቁጥጥ ማለታችንን ይረጋግጣል። በደምና በዜግነት ስለቆመው ጠንካራው አህዳዊ ማንነታችን ላይ በጽናት ከቆምን የአባ ገመዳም ሆነ የምናሴ አለቆች ሁሉም ጠፊዎች ናቸው። ድል ለኢትዮጵያ ሕዝብ። አድማጭ ቻችን በመግቢያችን ላይ እንደገለጽነው ከሚቀጥለው ሳምንት ጀምሮ ስርጭታችንን እስከዛሬ ከመጀመርበት በአንድ ሰዓት ቀደም ብሎ እንደሚጀምር በድጋሚ ለማስተዋወስ እንወዳለን። በዚሁ ሳምንታዊ ስርጭታችንን ማጠናቀቃችንን በመግለጽ ደህና ሰንብቱ እንላለን። የዛሬውን ስርጭት ያስተናግድናችሁ ንጉስ ታምራት ተኮላ ወርቁና እኔ ሞልኩ ሞላ ነበርን። ቸሪክ ተመን ድል ለኢትዮጵያ ህዝብ።
Sosita tanga, what I'm not doing, what I'm not doing, what I'm not doing.